Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ አርብ ሚያዝያ 8 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀመረ። ለምሽቱ ከያዝንላችሁ ውስጥ ጥቂቶቹን እናስተዋውቃችሁ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ የሚዘጋጀውና ያሊ የተባለ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ እንቅስቃሴ ተሳታፊዎች በኮሮና ቫይረስ ወረርሽኝ ወቅት ሀገራዊ ምክክርን እንዴት ማካሄድ ይቻላል በሚለው ሐሳብ ዙሪያ ተወያዩ።
ከአጀንዳ ማውጣት ጀምሮ እስከ ውሳኔ አሰጣጥ ድረስ ወጣቱ እያሳተፍን ካልሄድን ምን ሊመጣ እንደሚችል በሚገባ ያየንበት
የሰማችሁት የዴስቲኒ ኢትዮጵያ መስራችና አስተባባሪ የሆኑትን አቶ ንጉሴ አክሊሉን ነው። አቶ ንጉሴ አክሊሉ በዚህ መርሃ ግብር ላይ በመገኘት መልእክት አስተላልፈዋል። ወጣቶች በፖለቲካዊና ሀገራዊ ውይይቶች ላይ ባላቸው ተሳትፎ ዙሪያም ከአሜሪካ ድምጽ ጋር ቆይታ አድርገዋል። በሌላ በኩል በትግራይ ክልል በነበረው ግጭት ምክንያት ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃውን ፈተና የወሰዱት ተማሪዎችን የማለፊያ ነጥብ ዝቅተኛ እንዳደረገው ክልሉ የትምህርት ቢሮ አስታወቀ።
ሀገሬን ይረዳሉ ነገ ጠዋት ይደርሳሉ እያለ ይህንን ነገር ሲፈጠር በጣም ትልቅ ጫና ነው የሚደርሰው።
የሰማነው ኢንጂነር አስቴር ይትባረክን ነው። በምሽቱ ይደመጣል። ሌሎች ዘገባዎችም አሉን። መርሃ ግብሩን በመምራት ኤደን ገረመው፣ በቅንብሩ ኤልያስ አስማረ፣ በዜናዎቹ ስመኝሽ የቆየ አብረናችሁ እናመሻለን። እናንተም አብራችሁን ስለምትሆኑ እያመሰገንን አሁን ወደ ዜናዎቹ እንሻገራለን።
አመሰግናለሁ ኤደን። ከትላንት ወዲያ ማምሻውን በሰሜን ሸዋ ዞን ኤፍራታ ግድም ወረዳ አጣዬ፣ ካራቆሬና በዙሪያው ያሉ ቀበሌዎች ላይ በከባድ የጦር መሳሪያ የተቀሰቀሰ ወታደራዊ ጥቃት ለተወሰነ ጊዜ ጋብ ካለ በኋላ እንደገና ተጠናክሮ እንደቀጠለ የወረዳው አስተዳደር ገለጸ። ጥቃቱ በተመሳሳይ ወደ አንጾኪያ ገምዛ ወረዳ ቀበሌዎች መስፋፋቱም ታውቋል። የመከላከያ ሰራዊት፣ የፌዴራል ፖሊስና የአማራ ልዩ ኃይል ቀደም ሲል የተፈጠረውን ግጭት እያረጋጉ ባሉበት ሰዓት ሁኔታዎች ትንሽ መረጋጋት የታየባቸው መስለው እንደነበር የገለጹት የወረዳው መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ነጋሽ ከተማ፣ ነገር ግን ዛሬ ሌሊት የታጠቀና ዘመናዊ መሳሪያ የያዘ ኃይል በተጠናከረ ሁኔታ ጥቃት መክፈቱን ገልጸዋል። አጥቂዎቹ በከተማ ውስጥ የሚገኙ መኖሪያ ቤቶች እያቃጠሉ በመሆናቸው ነዋሪዎች ከተማውን ለቀው ለመውጣት መገደዳቸውን ጠቁመው በአሁኑ ሰዓት የታጠቀው ኃይል ከመከላከያ ሰራዊትና ከአማራ ክልል ልዩ ኃይል ጋር ውጊያ መክፈታቸውንም ገልጸዋል። ዘገባው የመስፍን አራጌ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊ በኢትዮጵያ ትግራይ ክልል ቀድሞውኑ የነበረው አስቸጋሪ ሁኔታ ለአምስት ወራት የቀጠለው ግጭት አሳሳቢ እንዲሆን አድርጎታል ሲሉ ትላንት ሐሙስ ተናገሩ። ረሃብና ወሲባዊ ጥቃቶች መጨመራቸውን ገልጸው የኤርትራ ወታደሮች ስፍራውን ለቀው ስለመሄዳቸው ምንም አመላካች ነገር አለመኖሩን ተናግረዋል። ኃላፊው ማርክ ሎኮ ከዚህ በተጨማሪ በኤርትራ ጦር የሚፈጸመው ሰብአዊ ጥሰት መጨመሩን ከረድኤት ድርጅቶች መስማቱን እጅግ አስደንጋጭ በሆነ መልኩ አስገድዶ መድፈርና በቡድን መድፈር እየተስፋፋ መሆኑንም ተናግረዋል። በግጭት ውስጥ የሚደርሱ ወሲባዊ ወንጀሎችን የሚከታተለውና ለማስቀረት የሚሰራው የተባበሩት መንግስታት ድርጅት ተቋም ባለስልጣን የሆኑት ፕራሚሊያ ፓተን ከህዳር ወር ወዲህ ያስገድዶ መድፈር ጥቃት እንደደረሰባቸው የተናገሩ 100 ሰዎች መመዝገባቸውን፣ ከብቀላ ፍርሃትና ጥቃት ስጋት አሁንም በስራ ላይ ካሉት ጥቂት መጠለያና የህክምና መስጫ ተቋማት ባሻገር የህክምና ባለሙያዎች በየቀኑ ያስገድዶ መድፈርና የቡድን መድፈር ወንጀሎችን እየመዘገቡ እንደሆነም አስታውቋል። በሌላ በኩል በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ መግለጫ ወጡ ሲሆን የኤርትራ መንግስት ኃይሎቹን ከኢትዮጵያ በፍጥነት ማስወጣት አለበት ሲሉ አሳስበዋል። በትግራይ ክልል ባለፉት 5 ወራት የኮሮና ቫይረስ ወረርሽኝ ምርመራ አልተካሄደም ሲሉ የክልሉ ጤና ምርምር ተቋም አስታወቀ። ተቋሙ እንደገለጸው በክልሉ አሁን ባለው የጸጥታ ችግርና በጤና ተቋማት ላይ በደረሰው ጉዳት የኮቪድ-19 ምርመራ ለማካሄድ አዳጋች እንዳደረገው ገልጿል። በቅርብ ቀናት በመቀሌ ከተማ የሚገኙ የጤና ተቋማት የኮሮና ምርመራ እየጀመረ መሆኑን ተቋሙ አስታውቋል። ዘገባውን ያደረሰን ሙልጌታ ጽሃ ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ዋና ኃላፊ ሐሙስለት በሰጡት መግለጫ በአሁኑ ወቅት ከዓለም ከፍተኛው የሰብአዊ ቀውስ ውስጥ የምትገኘው የመን እንደገና በፍጥነት እየገሰገሰ ካለው ኮቪድ-19 ወረርሽኝ ጋር ተደምሮ የከፋ ችግር ሊያጋጥማት እንደሚችል በመግለጽ አስጠነቀቁ። የመን ከአረብ ሀገራት ድሃዋ እንደመሆኗ መጠንም ችግሩ የበለጠ ተባብሶ ህዝቦቿ ለከፍተኛ ረሃብ ሊጋለጡ ይችላሉ የሚለውን ስጋታቸውን በመግለጽ ከወዲሁ አስጠንቅቀዋል። የተባበሩት መንግስታት ድርጅት ያስቸኳይ ጊዜ አስተባባሪ ማርክ ሎኮክ ቀድሞውን በአስር ሺዎች የሚቆጠሩ ሰዎች ለሞት የሚያበቃ ረሃብ ውስጥ መሆናቸውን ገልጸው ወደ 5 ሚሊዮን የሚጠጉ ደግሞ ከዚሁ ችግር ጀርባ ሆነው በስጋት ላይ ናቸው ብለዋል። ኢራን ከፍተኛ መጠን ያለው ዩራኒየም ማበልጸግ መጀመሯን ይፋ አደረገች። በኢራን የናታዛን የዩራኒየም ማበልጸጊያ ላይ ያነጣጠረ ጥቃት ከደረሰ በኋላ ከመቼውም ጊዜ የበለጠ ከፍተኛ መጠን ያለው የጥራት ደረጃው 60% የሚደርሰውን ዩራኒየም ማበልጸግ መጀመሯን የሀገሪቱ የህዝብ ተወካዮች ምክር ቤት አፈ ጉባኤ ተናግረዋል። በመሐመድ ባህር ቃሊባፍ በተሰጠውና በሀገሪቱ ብሔራዊ ቴሌቪዥን ጣቢያ በተጠቀሰው አስተያየት ኢራን ለማበልጸግ ያቀደችው ዩራኒየም መጠን ምን ያክል እንደሆነ አብራርተዋል ተናገሩ። ምንም እንኳን ከዚህ ቀደም የተጣለባትን የኢኮኖሚ ማዕቀብ ለማስነሳት ከዩናይትድ ስቴትስ ጋር በቪየና በመደራደር ላይ ብትሆንም የተጠናከረው የማበልጸግ እንቅስቃሴዋ አዲስ ውጥረትን ሊቀሰቅስ ይችላል የሚል ስጋት ፈጥሯል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ቆየን ለዜናዎቹ አመሰግናለሁ። የጋቢና ቤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በትግራይ ክልል ውስጥ የነበረው ግጭት ወደ ከፍተኛ ትምህርት ተቋማት ለመግባት የሚያበቃውን ፈተና የወሰዱ ተማሪዎችን የማለፊያ ነጥብ ዝቅተኛ እንዳደረገው የክልሉ የትምህርት ቢሮ ምክትል ኃላፊ ኢንጂነር አስቴር ይትባረክ ለአሜሪካ ድምጽ ተናገሩ። ኢንጂነር አስቴር የማካካሻ ፈተናዎችን ለመስጠት እየተደረጉ ስላሉ ጥረቶችም ከባልደረባችን ሀብታሙ ስዩም ጋር አመሻሹን ላይ አውርተዋል። በመቀጠል ይሰማል።
እሺ፣ ኢንጂነር አስቴር የትግራይ ክልል ትምህርት ቢሮ ምክትል ኃላፊ።
እንግዲህ በትግራይ ክልል ውስጥ የነበረው ግጭት በተለይ ከፍተኛ ትምህርት ተቋማትን ለመቀላቀል ይዘጋጁ በነበሩ ተማሪዎች ላይ ምን አይነት ጫና ፈጥሯል?
አሁን ጫናው ይሄ ግልጽ ነው ለማንም። ምክንያቱም አንድ ጦርነት ላይ በተለይ አጋጣሚ ይሆናል ሳትለው በተለይ ተማሪ ሆነ ይሄንን ነገር ሐሳቡ ሳታስገባው ነገ ጠዋት ተምሬ ሰው ሆናለሁ፣ ነገ ጠዋት ሀገር እንረዳለሁ፣ ነገ ጠዋት እዚህ ደርሳሉ እያለ ይህንን ነገር ሲፈጠር በጣም ትልቅ ጫና ነው የሚደርሰው እና ይሄ ግልጽ ነው። ጦርነት ወይም እንደገና በአንድ ሀገር ላይ እንደዚህ አይነት ችግር ሲፈጠር ጫናው በጣም ከፍተኛ ነው። በህብረተሰቡ በሳይኮሎጂካል ኢኮኖሚካል በጣም ትልቅ ጫና ያመጣል።
ለመሆኑ በዚህ ችግር ውስጥ ሆነው ዘንድሮ ላይ የከፍተኛ ትምህርት ተቋማትን ለመቀላቀል ምን ያክል ተማሪዎች ፈተናውን ወሰዱ? ያመጡት ውጤት ምን ይመስላል?
የጠበቅነው ወደ 12,000 ተማሪዎች ነበር ልናስፈትን የጠበቅነው፣ ግን ያንኑ ነገር አልተቻለም። ባለው እዛ በተፈጠረው ችግር ተማሪዎቹ ተበታትነዋል። ተማሪዎቹ ወደ ሌላ ቦታ ሞቭ ያደረጉ አሉ ወይም የሄዱ አሉ በጦርነት ምክንያት እና በተቻለ መጠን ግን ያው የፌዴራል መንግስት በአራት ዩኒቨርሲቲ ላይ ነበረ የመደባቸው። አራት ዩኒቨርሲቲ ሲመደቡ በአቅራቢያው ያለው ዩኒቨርሲቲ ላይ በራያ ዩኒቨርሲቲ፣ በአክሱም ዩኒቨርሲቲ፣ ሽሬ፣ መቀሌ ዩኒቨርሲቲ ነበር የተደረገው። ያንኑ ሲደረግ ግን ተማሪዎቹ እምነት ኑሯቸው ሊመጡ አልቻሉም። ምክንያቱም ያንን ህብረተሰቡም አልተረጋጋም፣ ተማሪዎቹም አልተረጋጉም። በተቻለን መጠን ግን አናውንስ አድርገን ሁሉም እንዲደርሳቸውና መልእክቱ እንዲደርሳቸው አድርገናል። ግን እንዳሰብነው አልመጡም። ጥቂቶቹ ግን የተፈተኑት በጣም በሚያሳዝን ሁኔታ ነው የተፈተኑት። በጭንቀት እያሉ ፈተና ሲባል በተፈጥሮም ያው ተማሪ ስትሆን ትጨነቃለህ ፈተና ስትገባ። ከዛ በላይ ደግሞ በተፈጠረው በሀገሪቷ ችግር ላይ ሴት ስትሆን ትደፈሪያለሽ እዛ ስትሄጂ፣ ወንድም ሚሊተሪ ትሆናለህ ወይም እንደገና ከሌላ ጋር ከፖለቲካ ጋር ያያዙታል፣ አንተ ባንዳ ሆነሃል ይሉታል እና ያንንም ቆርጦ ግን እኔ
ይህን ነገር እድል ማምለጥ የለብኝም ተዘጋጅቻለሁ የሚለው መንፈስ ይዘው የመጡ ተማሪዎች ለእኛ ከዛ ከጠበቅ ነው ከአስራ ሁለት በላይ ናቸው ብዬ ነው የማስበው። እግዚአብሔር ይመስገን ውጤትንም ከሙሉ ክልሎች እነዛ የተፈተኑ ልጆች ናቸው በጣም ትልቅ ከፍተኛ ውጤት ያመጡ ተማሪዎች ማለት ነው።
ቁጥራቸው ምን ያክል እንደሆነ የሚታወቃል?
አዎ፣ ወደ 2000 ተማሪዎችን ተፈትነዋል።
እንግዲህ ቀድመው ጠቀስ እንዳደረጉልኝ ባለው ችግር የተነሳ ፈተናውን መውሰድ የቻሉ ተማሪዎች ቁጥር አናሳ ነው። ነገሮች ሲረጋጉ እነዚህ ተማሪዎች ዳግም ፈተናውን እንዲወስዱ የተቋረጠው የትምህርት ህይወታቸው እንዲቀጥል እቅድ ይኖር ይሆን? እንዳሉት ከአቅም በላይ የሆነ ችግርም ነው አብዛኞቹን የከለከላቸው። ይህን ታሳቢ ያደረገ አዲስ እቅድ ይኖር ይሆን
ላልተፈተኑ ተማሪዎች? አዎ፣ በደንብ አለ። አሁን ያው እንደውም ዝግጅት ጀምረናል። እንዲመዘገብ ምዝገባ ጀምረናል። ፕሮፖዛሉ አውጥተናል። ያው እንደ ባለፈው በአራት ዩኒቨርሲቲ ሊሆን ይችላል። ሰንተሩ ነው ያልተለየው። ወይም ደግና አሁን የጸጥታ ጉዳይ እየተሻሻለ የመጣበት ሰዓት ስለሆነ በአካባቢያቸውም ሆነው እንዲፈተኑ የሚለው ነገር ያው አሰስመንት እየተካሄደ ነው ያለው። ግን ለእነሱም ፈተና እንደሚሰጡ ያው አለ።
ክልሉ ከሌሎች የኢትዮጵያ ተማሪዎች ጋር ተወዳዳሪ የሚሆኑ ተማሪዎች የወጡበት የነበረ ክልል ነው። ወደ ቀደመ ይዞታው ይመለስ ዘንድ ምን መደረግ አለበት ይላሉ?
አዎ፣ ህብረተሰቡ ያው ማረጋጋት ነው፣ ተማሪውን ማረጋጋት ነው። አሁን ወደ ማረጋጋት የመጣ ነው እምነት ነው፣ ስላልተማመንን። ምክንያቱ የሚወራው ወሬዎች ይሄ ጥቃቱ አለ፣ ስጋት አለ። ጦርነት ተካሂዶ ስጋት የለም አይደለም። ወላጅ ይፈራል ልጁን ለመላክ እንጂ እንዲማርለት የማይፈልግ ወላጅ ወይም እንዲማርለት የማይፈልግ ወንድም እህት ህብረተሰብ የለም። ይህንን ግልጽ ነው። ግን በተፈጠረው ችግር ስጋት ያድርበታል፣ እምነት የለውም። እንዲህ ይሆናል ወይ ይሆናል እንደዚህ ይሆናል የሚል ስለነበረ ነው እነዛን ልጆች ያሰብናቸው ልጆች ሳይፈተኑ የቀሩት። አሁን ግን በነዛ ልጆች አርአያ ወይም እንደገና በነዛ ልጆች መረጃ ሊሆኑ ስለቻሉ ለህብረተሰቡ እንደውም በስልክ እየደወሉ መቼ ነው ፈተናውን ወይም እንደገና መቼ ነው የምንፈተነው እያሉ ስልክ እየደወሉ ሁሉ ነገር ይከታተላሉ። እና ወላጆች ራሱ እስከ ትምህርት ቢሮ እየመጡ መቼ ነው የልጆቻችን ፈተና የሚደርሰው እና እናዘጋጃቸዋለን ሌላ ሀገር ስለላክናቸው ወደዚህ እንድናስመጣቸው እያሉ ራሳቸውም እየጠየቁ ነው። ይሄንን የሚያስረዳ ባለው በክልሉ ላይ ጸጥታና የመረዳዳት እየተሻሻለ መምጣቱ ነው እና አሁን በበለጠ ወደ ፈተና ይገባሉ ብለን እናስባለን፣ ተስፋ እናደርጋለን።
የማካካሻ ፈተናዎች የሚሰጡበት የጊዜ ገደብ ተቆርጦ ይሆን ወይንስ ለወደፊቱ በሚኖረው ጊዜ ውስጥ የሚገለጽ ነው?
እስካሁን በዚህ ቀን ይፈተናል አልተባለም። ያው በኢትዮጵያ ደረጃም የምርጫ ቀን ስላለ እሱም ያው ፌዴራል መንግስት ስለሚያወጣው እስካሁን የቆረጠው በዚህ ቀን የሚል ነገር የለም። ግን ተማሪዎቻችን የማዘጋጀት እና ትምህርት ቤት ውስጥ ለማስገባት ዝግጅት ላይ ነው ያለን። ምክንያቱ ተማሪዎች መማር ስላለባቸው ኢቭን የአስራ ሁለተኛ ክፍል ብቻ ሳይሆኑ ሌሎች ቀሪዎች ደረጃዎችም ከአንድ እስከ አስራ አንድ ያሉ ተማሪዎችም መግባት አለባቸው፣ ከሰኞ በኋላ መግባት አለባቸው ብለን ያው መምሪያ አውርደናል። ከዚህ በፊት ነው መምሪያው ከየካቲት ስምንት ጀምሮ ነው መምሪያ የወረደው። አሁን ግን በኃይለኛ ተጠናክሮ ተማሪዎቹና አስተማሪዎቹ መገናኘት አለባቸው። ምክንያቱ በኮቪድ ጊዜ የሚደርሳቸው እቤታቸው በመዋል ብዙ ጥቃት የሚደርስባቸው አሁን ደግሞ ከዛ በላይ እየተጠቁ ነው። ልጆች ወደማይሆን ነገር ሽፍት እያደረጉ ነው። በተለይ አሁን ከትምህርት ቤት ሳይውሉ ወይም እንደገና ትምህርት ቤት ሳይገቡ ሲውሉ በሀገሪቷ ላይ የማይለመድ ነገሮች ካርታ፣ ሌላ ሌላ ነገሮች ሌብነት ላይ እየተሰማሩ ነው ያሉት እና ልጆችን እየጎዳናቸው ነው ያለን እና ልጆችን ወደ ትምህርት ቤት ማምጣት ግድ ይለናል እና ያንኑ ነገር እየሰራን ነው።
ኢንጂነር አስቴር ይትባረክ፣ የትግራይ ክልል የትምህርት ቢሮ ምክትል ኃላፊ፣ ለነበረን አጭር ቆይታ በእጅጉ አመሰግናለሁ። መልካም እድል እንዲገጥማችሁ እመኛለሁ።
አሜን። እግዜር ይስጥልኝ።
በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪ መሰናዶ ነው። አድማጮቻችን፣ ይህም መሰናዶ የምናዘጋጅላችሁ በኮቪድ-19 ምክንያት ከየመኖሪያ ቤታችን በመሆን ነው። ወደ ተከታዩ ዘገባ እንለፍ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በየአመቱ የሚያዘጋጀውና በእንግሊዝኛ ስሙ ምህጻረ ቃል ያሊ እየተባለ የሚጠራው የአፍሪካ ወጣት መሪዎች ልምድ የመለዋወጫ እንቅስቃሴ ተሳታፊ የነበሩ ኢትዮጵያውያን ወጣቶች ባለፈው ሳምንት በድረገጽ
አማካኝነት ባደረጉት ስብሰባ ላይ በተለይም የኮሮና ወረርሽኝ ወቅት ሀገራዊ ምክክርን እንዴት ማካሄድ ይቻላል በሚል ሐሳብ ዙሪያ ተወያይቷል። በውይይቱ ላይ ንግግር በማድረግ ልምዳቸውን ያካፈሉት ሀገራዊ መግባባትን ለመፍጠር የሚንቀሳቀሰው ዴስቲኒ ኢትዮጵያ የተሰኘው ሀገር በቀል ድርጅት መስራችና አስተባባሪ የሆኑት አቶ ንጉሱ አክሊሉ ሲሆኑ በተለይም ወጣቶች በዚህ ረገድ ሊኖራቸው ስለሚገባው አስተዋጽኦ አጽንኦት ሰጥተው አስረድተዋል። ስመኝሽ የቆየ በዚህና ወጣቶች በፖለቲካ ተሳትፏቸው ሊኖራቸው ስለሚገባው ገንቢ ሚና አቶ ንጉሱን አነጋግራቸዋለች። ቀጥሎ ይቀርባል።
ዴስቲኒ ኢትዮጵያ ባለፉት ጥቂት ዓመታት ኢትዮጵያ ውስጥ የተለያየ ፖለቲካዊ ተሳትፎ ያላቸው ግለሰቦችን፣ ፖለቲካ ፓርቲዎችንና ተቋማት በማወያየት ሀገራዊ መግባቢያ መድረኮችን ለመፍጠር ጥረት ሲያደርግ ቆይቷል። ሆኖም ኢትዮጵያን ጨምሮ በዓለም ዙሪያ በተከሰተው የኮቪድ-19 ወረርሽኝ ምክንያት እንደዚህ አይነት ውይይቶችን በአካል ለማካሄድ አዳጋች ሆኖ ቆይቷል። ታዲያ ዴስቲኒ ኢትዮጵያ በዚህ ወረርሽኝ ወቅት በኢትዮጵያ ተጀምሮ የነበሩ ሀገራዊ ውይይቶችን ለማስቀጠል ምን እያደረገ ነው ስንል የድርጅቱን መስራች አቶ ንጉሱ አክሊሉን ጠየቅናቸው።
ኮቪድ ፖለቲካዊና ኢኮኖሚያዊ ችግሮች በማወሳሰብ ረገድ ከፍተኛ ሚና ተጫውቷል። አንዱ ያወሳሰበብን ነገር እንደ ልባችን ተሰብስበን እንዳንነጋገር፣ እንዲህ አይነት መልካም ሪፖርቶችን ወደ ህዝብ ማድረስ እንዳይቻል አድርጓል። ምርጫ እንዲራዘም አድርጓል። ብዙ ነገሮችን አውቋል። እኛ ልክ ይህንን ነገር ማድረግ ሲያቅተን ያደረግነው ነገር ምንድን ነው? ይህንን ነገር በአካል በየክልሉ ሄደን ለህዝቡ ማድረስ ባንችል እንኳን ለምን ያሉንን ሌሎች ቴክኖሎጂዎች አንጠቀምም ብለን ወደ ነሐሴ አካባቢ ረጅም ዝግጅት ካደረግን በኋላ ያሉንን ቴክኖሎጂዎች በሙሉ አንድ ላይ አምጥተን የተወሰኑ ሰዎች አዲስ አበባ እንዲሰበሰቡ፣ የተወሰኑት ሰዎች ደግሞ ከያሉበት ክልል ኦንላይን እንዲገቡ አድርገን፣ የተወሰኑ ደግሞ በስልክ እንዲገቡ እያደረግን ውይይቱን ለመቀጠል ጥረት አደረግን። ያን ጊዜ የገጠመን ተግዳሮት አንደኛ በየክልሉ በኢንተርኔት እንዲህ አይነት ዙም አይነት አገልግሎት በሚገባ መጠቀም በጣም ከባድ ነው። ስለዚህ የኢንተርኔት ኮኔክቲቪቲው ራሱ ትልቅ ተግዳሮት ነበረ። ሁለተኛው ሰዎች ዙም እንደዚህ የመሳሰሉ ቨርቹዋል ፕላትፎርምስ መጠቀም ገና ስላልጀመረ ራሱ የቴክኖሎጂ ተግዳሮትም ነበረብን። በሶስተኛ ደረጃ ይህንን ውይይት ስናደርግ ሙሉ በሙሉ ቨርቹዋል የምንገናኝበት አይደለም፣ ሙሉ በሙሉ ደግሞ በአካል ተገናኝተን የምናደርገው የሁለቱ ቅይጥ ነው። ስለዚህ ሁለቱን እንዴት አድርገን ማካሄድ እንችላለን የሚለው ከባድ ፈተና ነበር። ስለዚህ ከኢቢኤስ ቴሌቪዥን ጣቢያ ጋር ተነጋግረን ወሰኑ ሰዎች ከያሉበት ገብተው ባለፉት 6 ወራት እነዚህ 4 የኢትዮጵያ አማራጭ መዳረሻዎች ወይም ቢሆኖች ከተቀረጹ በኋላ ኢትዮጵያ እየሄደችበት ያለው መንገድ ምን ይመስላል፣ ወዴት እየሄድን ነው የሚል ጥያቄ ጠይቀናቸው ብዙ ተወያይተው በጣም ጥሩ ትንታኔ ሰጥተው ያን ነገር በቴሌቪዥን እንዲተላለፍ ተደረገ። በዛ መልኩ ነው እኛ ለመወጣት የሞከርነው።
ባለፉት ጥቂት ዓመታት ውስጥ በኢትዮጵያ በተደጋጋሚ እየተከሰተ ያለው የፖለቲካ አለመረጋጋትና የሰላም እጦት በሰው ሕይወትና በንብረት ላይ እያደረሰ ካለው ቀላል የማይባል ጥፋት ባለፈ በህብረተሰብ ውስጥ ጥሎት የሚሄደው ማህበራዊ ኢኮኖሚያዊና የስነ ልቦና ቀውስ እጅግ ከፍተኛ የሆነ ነው። ታዲያ ኢትዮጵያ ውስጥ በተለያዩ ጽንፍ ላይ ያሉ ሀሳቦችን አስታርቆ የጥላቻ አመለካከቶችን ለውጦ ወደ ብሔራዊ ውይይትና የእርቅ መድረኮች በአፋጣኝ ለመምጣት ይቻላል ወይ? ሁለተኛው ጥያቄያችን ነው።
እኔ በጣም ይቻላል ባይ ነኝ። ይሄ ያለንበትን ተጨባጭ ሁኔታ ስንመለከት ለረጅም ጊዜ የታፈነ ነገር ሰዎች ብዙ ሀሳባቸውን መግለጥ የሚያስመጣቸው የሆነበት ጊዜ ነበር። አሁን ግን ማንኛውም አይነት ሀሳብ እንደፈለገ ይገለጣል። ነገር ግን ፕሬሸሩ እየቀነሰ መሄዱ አይቀርም። ምክንያቱም ይህንን በኃይል በቁጣ በጥላቻ ሀሳቤን እየገለጥኩኝ እሄዳለሁ ብሎ የሚያስብ ሰው ለተወሰነ ጊዜ ያን ስሜቱን እየገለጠ መሄድ ይችላል። ነገር ግን የሚያመጣለት ውጤት እንደሌለ ሲያውቅ ኦኬ፣ ታዲያ ከጩኸት በመለስ ከጥላቻ በመለስ ፍላጎቶችን ማሳካት የሚችልበት ነገር ምንድን ነው ብሎ ሲጠይቅ ያለው አማራጭ አንድ ነው፣ በጠረጴዛ ዙሪያ መወያየት ነው። እና ያንን ነገር ማድረግ ይቻላል። ይህንን ነገር ደግሞ እንዲህ አይነት መድረክ እያዘጋጁ ለሰዎች እድል መስጠት ያስፈልጋል። ይህንን ነገር በተደራጀ መንገድ በተቀናጀ መንገድ ባላዘጋጀን ቁጥር ደግሞ ያኛው ያልተደራጀው እንደፈለገ የሚሄደውና የሚነዳው አይነት ንግግር በጣም እየዳበረ ሲሄድ ትንሽ ባህላችንን ይረብሽብናል። ስለዚህ ያኛውን የጠረጴዛ ዙሪያ ውይይትን የሚደግፍ በርካታ ማህበረሰብ እያዳበርን እየጨመርን ስንሄድ ይሄኛው ማይኖሪቲ ይሆናል፣ አናሳ ይሆንና ሰዎች በዛኛው አስተሳሰብ መመራት ይጀምራሉ። አደጋ የሚሆነው ይህንን ሰዎች የሚፈልጉትን መንገድ ነገር በስርዓት የሚናገሩበት ሌሎች ደግሞ ይህንን ሀሳብ የሚያዳምጡበት መድረክ ያላዘጋጀን እንደሆነ ነው።
እስኪ የወጣቶችን ተሳትፎ እኔ ደግሞ እንግዲህ አሁን እንዳነሳ ነው ባለፉት 5 ዓመታት እናም ከዛም በላይ ኢትዮጵያ ተደጋጋሚ የፖለቲካ ለመረጋጋቶች ይታዩባታል። ከቅርብ ጊዜ ወዲህ ደግሞ ግጭቶች፣ ግድያዎች፣ መፈናቀሎች ተበራክተዋል እና እዚህ ውስጥ ደግሞ የወጣቱ ተሳትፎ አለ። በተለይ ማህበራዊ ሚዲያ መስፋፋት ጋር ተያይዞ ወጣቶች በመረጃ ስርጭት በመቀበል እንዲሁም ደግሞ መሬት ላይ በሚታዩ ግጭቶች ውስጥ ተሳትፎች አለው እና እስኪ የወጣቱን ተሳትፎ እንዴት ታየዋለህ?
በዋና ዋና ውይይቶች ውስጥ በርካታ ተዋናዮች በሚሳተፉበት ውይይቶች ውስጥ የወጣቶች ተሳትፎ ከጊዜ ወደ ጊዜ እየጨመረ ነው ያለው። ይሁንና አንድ አሁን በቅርብኛ የገባን ነገር ምንድን ነው? ወጣቶችን በሁለት መንገድ ማሳተፍ ይቻላል። አንዱ ከተለያዩ ተዋናዮች ጋር ላይ ተዋህዶ መወያየት ነው። ሁለተኛው ደግሞ ወጣቶች ራሳቸው ደግሞ ለብቻቸው ሆነው እንደሚቀጥለው ትውልድ ኃላፊነት ተረካቢ አካላት ቁጭ ብለው ያለፈውንም የዛሬውንም የነገው እድል መፍጠር ያስፈልጋል እና በዚህ መሰረት እኛ አሁን ዴስቲኒ ኢትዮጵያ እያደረገ ያለው ነገር ለምሳሌ ወጣቶችን ለብቻቸው እንዲህ አይነት ነገሮችን በሚገባ እንዲመለከቱ እያደረግንን ያለ ነው። በቅርብ ያደረግነው ነገር ምንድን ነው? ከ12 ክልሎችና የከተማ መስተዳድሮች የተውጣጡ ከ80 በላይ የተለያየ ፖለቲካ አመለካከት፣ እምነት እና ስብጥር ያላቸውን ወጣቶች አንድ ላይ አምጥተን ኢትዮጵያ የትኛው መንገድ ላይ ነው ያለችው ብለን ጠይቀናቸው ነበር እና በጣም የሚገርም ሀሳብ ነበረ ከወጣቶቹ ሲመጣ የነበረው እና ይሄ በቴሌቪዥን ይተላለፋል። በቅርብ ጊዜ ውስጥ ከአጀንዳ ማውጣት ጀምሮ እስከ ውሳኔ አሰጣጥ ድረስ ወጣቱን እያሳተፍን ካልሄድን ምን ሊመጣ እንደሚችል በሚገባ ያየንበት ሁኔታ ነው። መደበኛ ባልሆኑ አደረጃጀቶች አሁን ኢትዮጵያ ውስጥ ያለው የፖለቲካ ተሃድሶ እንዲመጣ ወጣቶች ያደረጉትን አስተዋጽኦ እስከ ሞት ድረስ ራሳቸውን ሰጥተው ያደረጉትን ነገር አይተናል እና አሁን ያንን እንቅስቃሴ እውቀት ተሰጥቶት እድል ተሰጥቶት መድረክ ተመቻችቶለት እየተወያዩ ሀሳባቸውን እየገለጡ ውሳኔ ውስጥ በሚገባ እየተሳተፉ እንዲሄዱ ማድረግ ያስፈልጋል እና ይሄ አንዱ ነገር ነው። ሌላው ግን በሀገራችን ውስጥ ተጀመረ ያለውን ሀገራዊ ምክክር ውስጥ በሚገባ ወጣቶች በሀገሪቱ ዋና ዋና መሰረታዊ ጉዳዮች ላይ እንዲወያዩ እድል እየተመቻቸ ነው ያለው።
አድማጮች፣ ከዴስቲኒ ኢትዮጵያ መስራችና አስተባባሪ አቶ ንጉሱ አክሊሉ ጋር ያደረግነው ውይይት አላበቃም። የወጣቶችን የፖለቲካና ሀገራዊ ውይይት ተሳትፎ በተመለከተ ያደረግነውን ሰፋ ያለ ቆይታ በነገው ምሽት ፕሮግራማችን ይዘን እንመለሳለን። ጤና ይስጥልኝ።
ወደ ተከታዩ ዘገባ እንሻገር። የአሜሪካ ድምጽ ዘጋቢያችን ማሪያን ማዲያሎ የአሜሪካ የበሽታዎች መቆጣጠር ማዕከል ሲዲሲ በህጻናት ማቆያዎች እንዲሁም በወጣቶች የስፖርት ማዕከላቶች ውስጥ የኮቪድ-19 ወረርሽኝ እየጨመረ ነው በሚለው ዙሪያ ዘገባ አጠናቅራለች። እንደሚከተለው አቀርብላችኋለሁ። ረቡዕ ዕለት በዋይት ሀውስ ውስጥ በነበረው ጋዜጣዊ መግለጫ ላይ የበሽታዎች መቆጣጠር ማዕከል ሲዲሲ ዳይሬክተር የሆኑት ሮሼል ዋለንስኪ በዩናይትድ ስቴትስ የተለያዩ የኮቪድ-19 ዝርያዎች መጨመራቸውን ተከትሎ ኮቪድ-19 በወጣቶች ላይ እየጨመረ መምጣቱን ያስታወቁ ሲሆን ሁኔታዎችን እንዲህ ያስረዳሉ።
በመላው ሀገሪቱ በህጻናት ማቆያዎችና የስፖርት ማዕከላቶች ውስጥ ያሉ የኮሮና ተጠቂዎች ቁጥር መጨመሩን እያየን ነው። ከጊዜ ወደ ጊዜም እነዚህ ተጠቂዎች ደግሞ ወጣቶች እየሆኑ ነው። በ30ና በ40ዎች ውስጥ ያሉ ወጣቶችም በጽኑ እየታመሙ ነው። መረጃዎቹ እንደሚያሳዩት ከሆነ ይህ እየሆነ ያለው ሳርስ ኮቪድ-2 በሚባለው የኮቪድ-19 ዝርያ ነው። 52 የሚሆኑ በተለያዩ ግዛቶች ውስጥ ያሉ ወረዳዎችም ይህ ሁኔታ እንዳሳሰባቸው ገልጸዋል።
እጅግ ተላላፊ የሆነው B.1.1.7 በመባል የሚታወቀው የእንግሊዙ የኮሮና ቫይረስ በዩናይትድ ስቴትስ ውስጥ በአደገኛ ሁኔታ እየተስፋፋና ወጣት አሜሪካውያንን እያጠቃ ይገኛል ሲሉ ዋለንስኪ ያክላሉ።
እጅግ ከፍተኛ የሆነ የተጠቂዎች ቁጥር በጨመረባቸው ቦታዎች ሲዲሲ እንቅስቃሴዎች ሁሉ ከቤት ውጪ እንዲደረጉና እቤት ውስጥ መደረግ ያለባቸው የስድስት ጫማ ርቀት ተጠብቀው እንዲሰሩ ይመክራል። በተመሳሳይ ትላልቅ መሰባሰቦችም እንዲገቱ ያሳስባል።
በእለቱ የባይደን አስተዳደር በሀገሪቱ ባሉና የፌደራል የጥራት ደረጃን በሚያሟሉ የማህበረሰብ የጤና ጣቢያዎችም ላይ ክትባቱን ለማስፋፋት እየተሰራ መሆኑን ያስታወቁ ሲሆን የዋይት ሀውስ የኮቪድ-19 አስተባባሪ አንዲ ስላቬትም ስለ ሁኔታው እንዲያስረዳሉ።
1400 የሚሆኑ የማህበረሰቡ የጤና ጣቢያዎች እንዲመዘገቡና ክትባት እንዲወስዱ በማድረግ የማህበረሰባችንን የክትባት አሰጣጥ መርሃ ግብሮች እያስፋፋን ነው። እጅግ ብዙ የጤና ጣቢያዎች ዝቅተኛ የኑሮ ደረጃ ባላቸው ሰፈሮች ውስጥ ነው ያሉት። ይህም የሆነው የመድህን ዋስትና ቢኖራቸውም ባይኖራቸውም ሰዎች ሕክምና እንዲያገኙ ለማስቻል ነው።
የበሽታዎች መቆጣጠር ማዕከል ሲዲሲ እንዳስታወቀው ከሆነ ዩናይትድ ስቴትስ 30.9 ሚሊዮን በሚሆኑ የኮቪድ-19 ተጠቂዎችና በ559,000 በላይ በሚሆኑ ሞቶች ዓለምን እየመራች ትገኛለች። የዋይት ሃውስ የኮቪድ-19 አስተባባሪ አንዲ ስላቬት ቢያንስ 108 ሚሊዮን የሚሆኑ አሜሪካውያን የመጀመሪያውን ክትባት መውሰዳቸውን በማስታወስ የክትባት ስርጭቱ ከታሰበለት ቀድሞ እየተከናወነ ነው ብለዋል። ለማሪያ ማዲያሎ ዘገባ ኤደን ገረሞ ከዋሽንግተን ዲሲ። ነገም ጥሩ ቀን ይሆናል። ሁሉም ጥሩ ይሆናል። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገን የዛሬ ጋቢና ቪኦኤ መሰናዶ እዚህ ላይ ፈጸምን። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በፌስቡክ ገጻችን ቪኦኤ አማሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። 2022076379 በሚለው የዋትሳፕ መስመራችን ላይ የድምጽ ወይም የጽሁፍ መልእክት አስቀምጡልን። ጋቢና ቪኦኤ @vnews.com የኢሜል አድራሻችንን ጻፉልን። መርሃ ግብሩን በመምራት ኤደን ገረመው፣ በዝግጅቱ ኤልያስ አስማረ፣ በፕሮግራም አርቶቱ ሰለሞን አባተ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ ቆይተናል። መልካም ቅዳሜና እሁድ ይሁንላችሁ ስንል አርብ ምሽታችንን እዚህ ላይ እናጠናቅቃለን። ደህና ደሩ።